ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 7 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። ለማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አቅርበን በመጨረሻም ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን የካቲት ወር እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና። በአዲስ አበባ ከተማ በረቢ በተለምዶ ቆሼ ተብሎ በሚጠራው አካባቢ በደረሰው የቆሻሻ ክምር ናዳ የተጎዱ ዜጎችን ፍለጋ ላለፉት 5 ቀናት የቀጠለ መሆኑ ታውቋል። የወያኔ አገዛዝ ረቡዕ ምሽት በሰጠው መግለጫ የሞቱት ሰዎች ቁጥር 113 መድረሱን ይናገር እንጂ ቁጥሩ ከዚህ በጣም ሊጨምር እንደሚችል ስጋት ያለ መሆኑ ተገልጿል። በቀን ውስጥ በአንድ የተወሰነ ወቅት በአማካይ ከ300 በላይ በድህነት የሚሰቃዩ ዜጎች ከቆሻሻ ውስጥ ምግብና ሌሎች ቁሳቁሶችን ለመፈለግ እንደሚሰማሩና ከቆሻሻው ክምር ዝቅ ብሎ ባለው መንደር በሚኖሩ ዜጎችም ላይ ናዳው ባደረሰው ጉዳት ህይወታቸውን ያጡ ሰዎች ቁጥር በጣም ከፍ ሊል እንደሚችል ተገምቷል። አገዛዙ የአደጋውን ምንጭ በውጭ ባለሙያዎች ለማስመርመር ያቀደ መሆኑን ቢገልጽም መነሻው በአካባቢው ከተጀመረ የኤሌክትሪክ ኃይል ማመንጫ ፕሮጀክት ጋር ሳይያያዝ እንደማይቀር ይገመታል። ለኑሮ ምቹ ናቸው ከተባሉት 5 ከተሞች መካከል በቀደም ተከተል የኦስትሪያው ቪየና፣ የስዊትዘርላንዱ ዙሪክ፣ የኒውዚላንዱ ኦክላንድ፣ የጀርመኑ ሚዩኒክ እና የካናዳው ቫንኩቨር ይገኙበታል። በቆሻሻ ክምር መናድ ምክንያት ዜጎች ያለቁባት አዲስ አበባ ከ231 አገሮች መካከል 209ኛ ደረጃ ላይ ታለች። ወትሮም ቢሆን በመብራትና በውሃ አቅርቦት፣ በትራንስፖርት፣ በኢንተርኔትና በሌሎች አገልግሎቶች በጣም ደካማ የሆነችውና በአምባገነን አገዛዝ የመብት መረገጥ ቆልቶ የሚታይባት አዲስ አበባ የ209ኛ ደረጃ ቦታም ይበዛባታል የሚሉ ክፍሎች በርካታ ናቸው። በቅርቡ ይፋ በተደረገ መግለጫ የወያኔ አገዛዝ በ50,000 አባላቱ ላይ እርምጃ የወሰደ መሆኑ ተገልጿል። መግለጫው 90% የኢህአዴግ አባላት የተሳተፉ መሆናቸውን ገልጾ ብዙዎቹ በምክርና በማስጠንቀቂያ ሲታለፉ፣ ሌሎቹ ግን ከኃላፊነት ዝቅ ማድረግ ጀምሮ ከድርጅቱ እስከ ማባረር የሚደርስ ቅጣት የተፈጸመባቸው እንደሆነ ተናግሯል። ረቡዕ ዕለት ባቀረብነው ዜና ዘገባ 1100 የሚሆኑ የብአዴን አባላት ከኃላፊነታቸው መነሳታቸውም ይታወቃል። የወያኔ ጠባብ ቡድን ከላይ ሆኖ በሚያሽከረክረው ኢህአዴግ በተባለው ጭንብል ላይ ይህ ሁሉ እርምጃ ሲወሰድ ከፍተኛ ወንጀል እየፈጸሙ ባሉት የበላይ አመራር የወያኔ ቡድን አባላት ላይ ግን የተወሰደ እርምጃ የለም። የወያኔ አገዛዝ እነዚህን እርምጃዎች ወስጃለሁ በማለት ለማጭበርበር የሚሞክረው የህዝቡን ቁጣ ለማብረድና ህዝባዊ አመጽ በድጋሚ እንዳይከሰት ለመከላከል ሲሆን፣ አንቅሮ በተፋው ህዝብ በኩል ተቀባይነት ለማግኘት የሚያደርገው ጥረት ከንቱ ልፋት እንደሆነ በርካታ ዜጎች ይናገራሉ። በሴራሊዮን ኮኖ በሚባለው ግዛት አንድ ፓስተር 709 ካራት የሚመዝን የአልማዝ ማዕድን ያገኙ መሆናቸው ተገልጿል። አልማዙ በዓለም ላይ ከተገኙ ትላልቅ ክብደት ካላቸው አልማዝ ግኝቶች መካከል አንዱ ሲሆን በዋና ከተማው በሚገኘው የሴራሊዮን ማዕከላዊ ባንክ እንዲቀመጥ ተደርጓል። በ1964 ዓ.ም በሴራሊዮን 969 ካራት የሚመዝን አልማዝ ተገኝቶ የነበረ መሆኑ ሲታወቅ፣ ፓስተሩ ያገኙት አልማዝ ከዓለም ከተገኙ ከባድ አልማዞች 13ኛ ነው ተብሏል። የአልማዝ ዋጋ የሚወሰነው በጥራት እንጂ በክብደቱ ባለመሆኑ ምን ያህል ዋጋ ያወጣል የሚለውን ማወቅ ባይቻልም ከዚህ በፊት 813 ካራት ክብደት ያለው አልማዝ በ63 ሚሊዮን ዶላር ስለተሸጠ ይሄኛውም ከ50 እስከ 55 ሚሊዮን ዶላር ሊያወጣ እንደሚችል ተገምቷል። ከማዕከላዊ አፍሪካ ሪፐብሊክ ህዝብ መካከል ግማሽ የሚሆነው የሰብአዊ እርዳታ የሚያስፈልገው መሆኑን የተባበሩት መንግስታት ድርጅት ሐሙስ ዕለት በሰጠው መግለጫ አስታውቋል። አገሪቱ ውስጥ ባለው የእርስ በርስ ጦርነት ምክንያት በጠቅላላው 400 ሺህ የሚሆኑ ዜጎች ከቤት ንብረታቸው የተፈናቀሉ ሲሆን ከነዚህ ውስጥ 100 ሺህ የሚሆኑት ካለፈው መስከረም ወር ጀምሮ የተፈናቀሉ ናቸው። ተፈናቃዮችን ለመርዳት 400 ሚሊዮን ዶላር የተጠየቀ ሲሆን እስካሁን የተገኘው 5% ብቻ እንደሆነም ተጠቁሟል። በአገሪቱ ውስጥ ባለፈው ዓመት ምርጫ ቢካሄድም አሁን በርካታ የገጠር ቦታዎች ከመንግስት ቁጥጥር ውጭ መሆናቸው ይነገራል። በሶማሊያ ጠረፍ የጭነት መርከብ የጠለፉት ግለሰቦች ሐሙስ መጋቢት 7 ቀን ወደ መርከቧ እየተጠጉ በነበሩ ጀልባዎች ላይ ተኩስ ከፍተው ጉዳት ያደረሱ መሆናቸው ታውቋል። የፑንትላንድ ግዛት ባለስልጣኖች ወደ መርከቧ የባህር ኃይል ጀልባ የላኩት ለጠላፊዎቹ እርዳታ ለመስጠት ወደ መርከቧ ስትጓዝ የነበረችን ሌላ ጀልባ ለማስቆም በሚጥሩበት ጊዜ ሲሆን በተከሰተው የተኩስ ልውውጥ አንድ ወታደር በከባድ ደረጃ የቆሰለ መሆኑ ተነግሯል። ከጠላፊዎቹ ጋር ግንኙነት አለኝ የሚል አንድ የቀድሞ ጠላፊ ካልታወቀ ቦታ በስልክ እንደገለጸው ጠላፊዎቹ መርከቢቱን ራቅ ወዳለ ስፍራ እየወሰዷት መሆናቸውን ገልጿል። እስካልተነካን ድረስ መርከቧን ምንም አናደርግም የሚሉት ጠላፊዎች የስሪላንካ ዜጎች የሆኑ የመርከቧ ሰራተኞችን የሚለቁት ካሳ ሲከፈላቸው ብቻ መሆኑን ተናግረዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። በአሜሪካ ነዋሪ ለሆናችሁና የፍኖተ ዴሞክራሲን ፕሮግራም በስልክ ለምትከታተሉ አድማጮቻችን የፍኖተ ዴሞክራሲ ሬዲዮ በስልክ መስመር ከሚያዳምጡ አድማጮቻችን መካከል የቲሞቢል ኩባንያ ደንበኞች የሆኑ በተደጋጋሚ ችግር የገጠማቸው መሆኑን ለማወቅ ችለናል። ችግሩን ለመቅረፍ ጥረቶች ተደርገው የቲሞቢል ኩባንያ አድማጮች ብቻ የሚጠቀሙበት የስልክ መስመር የተገኘ በመሆኑ በአሁኑ ወቅት በስልክ ቁጥር 360-398-4310 በድጋሚ 360-398-4310 መጠቀም የሚቻል መሆኑን ለመግለጽ እንወዳለን። የስልካችሁ አገልግሎት ከሌሎች ኩባንያዎች ጋር የሆነ ምንም ለውጥ ያልተደረገ ሲሆን አሁንም በ712-832-710 በመደወል መጠቀም እንድትቀጥሉ እናሳስባለን። ፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ
የተሰጠኝዎት ዛሬ ሰው ተከፍሎበታል ከደምና ከአጥንት። ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ።
ዛሬ በርካታ ሀገራት የሀገራቸውን ታሪክ መለስ ብለው ሲቃኙ ሁሉም ጥቁር ጠባሳን ያገኛሉ። ያ ጥቁር ጠባሳ ደግሞ የቅኝ ገዢዎች በትርና የስቃይ ሲቃን ያስታውሳቸዋል። ለቀደምት መሪዎቻችን ምስጋና ይግባቸውና እኛ ግን የዚህ ግፍ ዱላ ሳይርፍብን በዓለም መድረክ ሁሉ የነጻነት ተምሳሌት ተደርገን እንወደሳለን። ከዚህ ሁሉ ጀብድ ጋር ደግሞ እምዬ ምኒልክና የአድዋ ድል አብረው አይጠፉም። የመላ ጥቁር ህዝቦች ድል ሆኖ በበርካታ ሀገራትና መሪዎች ዘንድ እየተከበረ ያለው ዘመን የማይሽረው የአድዋ ድል በዓል በዳላስ ቴክሳስም በዚህ ዓመት ለሶስተኛ ጊዜ ማርች 18 ይከበራል። በብልሃተኞቹ እምዬ ምኒልክና እቴጌ ጣይቱ ወታደራዊና ፖለቲካዊ አመራር እንዲሁም በመላ ህዝቡ ወኔ እስካሁንም ድረስ ኢትዮጵያን ባይደፈሬነት መዝገብ ውስጥ ያሰፈረው የአድዋ ድል በዓል የሁላችንም በዓል ነው። ኖ 121ኛውን የአድዋ ድል በዓል በጋራና ክብር የምንሰጣቸው ፕሮፌሰር ኃይሌ ላሬቦ እንዲሁም ዶክተር መስፍን ገናናውና ሌሎችም በተገኙበት በድምቀት ይከበራል። ማርች 18 ከ3 PM ጀምሮ በዳብል ትሪ ሆቴል እንገናኝ። የውይይቱ አዘጋጅ በዳላስ ቴክሳስ የሚገኘው የውይይት ፎረም።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዝግጅት ክፍል የቀረበ ሐተታ። ታሪኩን የረሳ ስህተቱን ይደግማል። ታሪኩን የረሳ ስህተቱን ይደግማል። ስህተቱ ግዙፍ ከሆነም አገሩን ሊያጣም ይችላል ስንል አመታት አልፈዋል። ያለ ምክንያት አይደለም። በቅርቡ አረመኔው ነፍሰ ገዳይ እርገጤ መደበው ስሜን አጠፋ በሚል የያፓን ታሪክ የአፓና ስፖርት የጻፈውን ቢከስ መነሳቱ ታሪክ መቼም እንዳንረሳ ያስገነዝበናል። ይህ ነፍሰ ገዳይ ሊከስ የተነሳው አጆሃ የሚል ወያኔን አግኝቶ መሆኑ ባያጠራጥርም ታሪክን ክደው ሰለባቸውን ሲወነጅሉ መኖራቸውን ጠቋሚ ነው። ታሪክን እርሱት፣ ቂም በቀል ይወገድ የሚሉት ቀና ልብ ሊኖራቸው ቢችልም መሳሳታቸው ግን የማያከራክር ነው። ሐታዊ መሲዎች፣ ነጋዴ ፖለቲከኞች፣ የሥልጣን ሱሰኞች ፈሪሳዊ ሸቀጣቸውን ሊያራግፉ ሲነሱ ወግዱ ማለት የሚቻለው ካለፈው መማር ስንችል ነው። ደርግ ለሥልጣን ሲበቃ የቀበጣጠረውን ያመኑ ሁሉ ጊዜና ድጋፍ ሰጥተውት ወደ አምባገነናዊ ፍጥረቱ ለመመለስ ጊዜ አልፈጀበትም። የፈሰሰውን ደምና የደረሰውን ጉዳት ሰለባዎቹና ሕዝብ ሁሉ ያውቀዋል። የተሞኙለትን ሳይቀሩ ብዙ ዋጋ መክፈልን ተገደዋል። ወያኔም ፀሐይን በቀኝ እጄ ጨረቃን በግራ እጄ ይዤ ለጭቁኖች መጣውላችሁ ሲል ያመኑት ልጄ ብለው ያቀፉት ጊዜ የሰጡት ጥቂቶች አልነበሩም። ግን ጠላን አቀንቃኞችም ሊፈቀድልን ነው ብለው አጅበውት የምቱ ተጠቂ መሆን ተገደዋል። ማንም አላዘነላቸውም። ወያኔ የመገንጠል መርሃ ግብሩ ህዝብን የሚያሸሽበት መሆኑን ሲረዳ ትቸዋለሁ ማለት ተገደደ። ትግራይ ማለቱም የማያዋጣ ሲመስለው ኢህአዴግ የሚል ጭምብል አጥልቆ ብዙዎችን አደናገረ። ታገላለሁ ባለበት ጊዜ ተዋጋው ገደልኩ ያለው በአብዛኛው ውሸትና ፈጠራ መሆኑን ያላወቁ ጥቂቶች አልነበሩም። ወያኔ በመግለጫና በወረቀት የደርግን ጠቅላላ ጦር 3 ጊዜ ገሏል የሚባለው ማሾፍ አይደለም። ለአረቦች አረብ ነኝ፣ ለግራ ክፍሎች ተራማጅ ነኝ፣ ለአሜሪካ ካፒታሊስት ነኝ ወዘተ እያለ የዋሸው የተወሰኑትን ባዕዳን ሲወናበዱለት፣ ሌሎች ግን የስልጣን ጥሙንና ጸረ ኢትዮጵያዊነቱን አውቀውለት በዚሁ ደረጃ አስተናግደውታል። ወንጀለኞች ሳይጸጸቱ ብቻ ሳይሆን በደግ አደረግን እብሪት ሲወራጩ ለመበቀል መነሳቱ ተገቢ ነው። ያማረባቸውና ብልህ የሚባሉ መስሏቸው የጥናት ጓዶቻቸውን መጨፍጨፍ ረስተው ዛሬ ከገዳዮቻቸው ሊተቃቀፉ ሲነሱ ማየት ዘግናኝ ሆኗል። ጥፋቱ ግን እየተደገመ ነው። ግንዛቤ ጠፍቶ ነው ከመቶ ሺህ በላይ ዜጋ ሕይወቱን ለጸረ ወያኔ ትግል መስጠት ሲገባው በወያኔ ተደናግሮ በባድመ ጦርነት ያለቀውና በደሙ ጠላቱን ወያኔን ያጠናከረው። የማይረሳ ምጸት። ከልባቸው ለመለስ ሞት ያለቀሱትን በዚሁ ደረጃ የሚፈረጁና የሚታዩ ናቸው። የሕዝብ ጠላቶች ወደ ሕዝብ ጎራ ገባን ሲሉ አጠፋን ሳይሉ ወንጀላቸው እየተረሳላቸው ያደረሱት ጥፋት ቀላል አልነበረም። ከሕዝብ ጎራም ሟቹ ኢንጂነርና የደርጉ ኮሎኔል ጦር መስርተን ወያኔን እያደባየነን ሲሉና ገንዘብ ሲዘርፉ ሐሰት ነው ያሉ ተወግዘው አወናባጆቹ ቆራጥ መሪዎች ተብለው ነበር። የውሸት ፎቅ ለመስራት የሐቅ መሠረት መጣል አላስፈላጊ መሆኑን እነዚህ ክስተቶችን አሳይተውን አልፈዋል። የሕዝብ ወገንን ብለው በሐቅ ግን ለባዕዳን አድረው የሕዝብን ትግል ያደናቀፉ ደግሞ መለስ ብለው የትግል መሪነን ቢሉ ሊታመኑ አይገባቸውም። የትላንቱ ፋሽስት የዛሬ ርኅሩህና ቅዱስ አይሆንም። እርገጤ ከእርገጤነቱ፣ ፍቅረ ሥላሴም፣ ዓለሙ አበበም፣ ሌሎችም እንዲሁ ከፋሽስትነታቸው ሲለቀቁ አላየንም። የኢሕአፓ ተመክሮም ቢሆን በየጊዜው ይቅር ቢባሉም መልሰው ተመላልሰው አንጃ የሚሆኑትን መጥቀስ ይቻላል። ሙሶሎኒ ኢትዮጵያን ሊወር ሲነሳ በወቅቱ የካቶሊኮች ጳጳስ የነበሩት ጦሩን ባርከው እንደላኩት የሚታወስ ነው። ይህን ባለመርሳት ቤተ ክርስቲያኗ ሌሎች የበደለቻቸውን ይቅርታ እንደጠየቀች ሁሉ ኢትዮጵያን ትጠይቅ በሚል እስከዛሬ የምንጨቀጭቀው በተራ ችኮነት አይደለም። የአፄ ኃይለ ሥላሴ ሥርዓት ክፉ፣ ጨቋኝና ሕዝብን አስለቃሽ እንደነበረ የረሱ ዛሬ ኃይሌ ኃይሌ ሲሉ መስማት ተገደናልና ታሪክ አይረሳ ማለት አስፈላጊ ነው። የሕዝብ ወገኖችንና ሰማዕት የሆኑትን የንዋይ ወንድማማቾች በላይ ዘለቀና ሌሎችንም ያገዛዝ ሰለባዎች ክብር የምንሰጣቸው ታሪካቸውን ባለመርሳት ነው። ወያኔና የደርግ ርዝራዦች በጋራ የኢሕአፓን ታሪክ ሊያቆሽሹ የሚፍጨረጨሩት ይህ ትውልድ አቁን አውቆ እንዳያወግዛቸውና የኢሕአፓን ተጋድሎ አራያ አድርጎ እንዳይወስድ ነው። ወያኔ ገፋፊነት ቢያንስ በዓመት እስከ 3 ጸረ ኢሕአፓ መጽሐፎች ነበርን በሚሉ ማፈሪያዎች እየተጻፉ በመሰራጨት ላይ ናቸው። የዚህም ዋና ምክንያቱ ታሪክን ለማስረሳት ለመሰረዝና ከሃዲዎችና ባንዳዎች እንዲሁም አንጃዎች በአማረ ቀለም ራሳቸውን ቀባብተው እንዲታዩ ለማድረግ ነው። የብዕር ቅጥረኞች እስከ ሺህ ገጾች ድረስ ወረቀት የሚያባክኑት አለምክንያት አይደለም። ታሪክ ሐቅ ነውና ሐሰትን ለማንገስ ቅብአ ውሸትን ነስንሰውና ረሽተው በሬ ወለደን ይመርጣሉ። ኢትዮጵያ 13 ወራት የሚዋሽባት አገር ናት። ሐቅና ታሪክን ማስከበር የትግላችን አንዱ አካል መሆን ያለበትም ለዚሁ ነው። ገንጣዮች አዲስ ታሪክ እየፈጠሩ ወጣቱን በጥላቻ መርዛቸው እያሳበዱ ባለበት ታሪክን ሐቅን መከላከል ማስከበር የትግሉ አካል ሆኖ ይገኛል። በዚህ መስክ ድክመት መቼም ሊታይብን አይገባም። ታሪክን ማስታወስ ዳግም ከመሳሳት፣ ዳግም ከመሞኘት፣
داغم كمزرف داغم كتقات النايش برسالة باكم هون يادنال تاريك نرستو تراتن وداج مالت ويانين مات باندان عربينيا تاريون حق انيا مالت هزبنم آگرنم راسنم يقودال كتاريك انصار كقربو ان النسالنا كتاريان ورارا اسكزاري هزباتشن بمليون النامتوشيوش درجة جمول لاغروا في السؤال أبونا بيتروس المسالي النس إجاقن النس الناقين يهزاري وچون أسفاري إزاد لمرداتنا يتجرون المنسي لماوك ياسجلنا يبتات النس قزيات شون لهزبت لهتق لستو ثلاثن تقافتو بكتما بقتر بجاقن النس يتسووتون سنناس تاوو سننا كبور تاريكات شون سنناوك يقود شوفان نوتشنا ياف أربين نوتشنا قد النس ترتن خلفو تمرد نبتي لمشات الدل الناقين يالدن የባሩድ ሽታ ብርክ የሚያስይዘው ሳይሆን ከርቤሉ ባንጃ የሆነለት የያቱልድ ታሪክ አርአያ ነው። ፋሽስቱ እርገጥ የመድበው የተጻፈ ብሎ ከወያኔ ተቃቅፎ የሚያለቅሰው ምክንያቱ ግልጽ ይሆናል። ያይዞም ይህ ነፍሰ በላ ማንም ቅጣቱን ሳይሰጠው ከህዝብ መሃል መኖሩ አነጋጋሪ መሆኑን ከማሳየቱ ባሻገር የደርግ ወንጀለኞችና ወያኔ ምን ያህል እየተደጋገፉ መሆናቸውንም ተቋሚ ነው። የአሜሪካው ፕሬዝዳንት ጉብኝትና ንግግር ያበታጫቸው ክፍሎችም ምን ያህል ታሪክን ከመገንዘብና ከመዋቅ እንደራቁ ያረጋገጠ ነው። አሜሪካ ገና ፈጣዋቱ በኢትዮጵያ ጉዳይ ጣልቃ አገባባ አሉታዊ መሆኑን ታሪክ ያረጋገጠው ነው። የተገዛ መሳሪያን አላስረክብም ብሎ ኢትዮጵያን ለሶማሊያ ጥቃትና ወረራ አመቻችቷል። ያጽዮን መንግስት ሊያስወግድ ይችል የነበረውን መፈንቅለ መንግስት አክሽፏል። ወያኔና ሻዕቢያን ካሉበት ያደረሰው አሜሪካ ነው። ወያኔ ትግል እንዳይፋፋም ለማድረግ አሜሪካ በጎረቤት አገሮች የነበራት አፍራሽ ሚና ይታወቃል። ወያኔ የአሜሪካ ድጋፍ ቢለየው ውድቀቱ ነገ እንደሚሆን ግልጽ ሆኖ ሳለ፣ ወያኔ ጸረ ዴሞክራሲ መሆኑን አስረግጦ ሳለ ከጎኑ ቆሞ እየረዳ በርታ ያለው አሜሪካ ብቻ ነው። ታሪክን እወቁት የሚለው ሀቅ ይህ ሆኖ ሳለ ኦባማ የአሜሪካ ጥቅም አስቀዳሚ ፕሬዝዳንት መሆኑ እየታወቀ ታሪክን ወደ ጎን ጥሎ በተስፈኝነት መክረምና ሀቁ ሲጋለጥ መበታጨትና መንጨርጨር ራስን የሚያስገምት ነው። ታሪክን መርሳት ወዳጅና ጠላትን ማምታታትን ያስከትላል። የዚህ ጉዳቱ ደግሞ በቀላሉ የሚታይ አይደለም። ወያኔም ሌሎችም ህዝብን ሊያታልሉ ሊያደናግሩና በህዝብ ሊጠቀሙ መጣራቸው ያለ መሆኑን ስናይ ቆይተናል። ወርበታሰሩ ማንዴላ የተባሉትን መጨረሻ ታዝበናል። ከመጀመሪያቸው ሁለንተናቸው በወያኔ መያዙን ያጋለጡ ቢኖሩ ሰሚ አልነበረም። ከታሪክ ብንማር ዛሬ ወያኔም ሆነ ሌሎች የሚያደርጉት ጎጂ ሙከራ ሁሉ ወዲያውኑ የሚከሽፍ ሊሆን ይችል ነበር። ባለመሆኑ የጊዜው ተአምር ሰሪና ሁሉን ፈጣሪ አድራጊ ነን የሚሉ ብቅ ይያሉ ህዝቡን በዝብዘው ያልፋሉ። መለስ ህዝብን በግድም በውዴታም ሲዘርፍ ከግድም እስከ ኮንዶሚኒየም ሲያጮህ የተታገሉ ጥቂቶች አይደሉም። በአገር ቅርጫ ገብተው አብረውት እንዲቆሽሹ አድርጓል። ትናንት በነወነግና መሰሎች ላይ ያደረገውን ንቀት አዘል ጨዋታ ዛሬ ተመስሏቸው እጅ ሊሰጡ የመጡትንም በመጡበት መልሶ ሸኝቷል። ከታሪክ ካልተማሩምና መሳቂያ መሳለቂያ ሆኑ። እርቅ ቢሉ እንቢ ያላቸው ግን ባዙሪት የገቡ የሚመስሉ ደግሞ ለውይይት ጋብዘን ጥራን ብለው ሲለማመጡ ማየቱ አስፈቃቂና አሳፋሪ ሆኖ ቀጥሏል። ታሪክ ስለ ወያኔ ከናቅፋ ደደቢት ጀምሮ ያለውን ግልጽ አድርጎ አሳይቷል። አቆንጥቶ ሌላ መቀበሉ መጠበቁም ወጅነቱን ነግሮናል። ከዚህ ሌላ ራሳቸውን ተቃዋሚ ምሁር ፕሮፌሰር ያሉትም ቢሆኑ ለረጅም ዓመታት ሚናቸው አዎንታዊ ያለመሆኑን ታሪክ አጋልጧል። በመሆኑም ከታሪክ መማር ታሪክን ከቶም አለመርሳት የአገር ማዳኑ ትግል ዋና ክፍል ሆኖ ይገኛል። ንገረው ምከረው እምቢ ሲል መከራ ይምከረው ነውና ታሪክን ተመክሮን ረስተን ዘወትር ሰለባ መሆኑ ከቀናን መውቀስ ያለብን ራሳችንን ነው፣ ሌላ የለም። ተመክሮ ትጥቅ ነው አቅን ደፍሮ ለተቀበለ።
ኢሃፓ ለስራ
عنقز أربولت كترارات تر يكاتيت كلت شيزتين أمتمرت هزباوي أمسنا يسرعات لوت يأغراتشن يكرب تاريك بيكاتيت ورست أسدساتشم أسازانيم منيتاوتشن دتفزمو ينغرنال بيكاتيت ور የኢትዮጵያን ነጻነትና ሉዓላዊነትን ያረጋገጡ የኢትዮጵያን ህዝብ ያቆሩ ለመብቱ ለእድገቱና ለብልጽግናው የተስፋ ጭላንጭል ያሳዩ ክስተቶች የተፈጸሙ እንደመሆናቸው ሁሉ በርካታ ኢትዮጵያውያን የተጨፈጨፉበትና መስዋዕት የሆኑበት ከፋፋዩና አምባገነኑ ዘረኛ ቡድን ውልደት ያገኘበት አሳዛኝ ወር እንደነበረም ተገንዝበናል። በየካቲት 23888 ዓመተ ምህረት የተከናወነውን የአድዋ ድል በዓልና በየካቲት 66 ያጼውን አፋኝ አገዛዝ የገረሰሰውን የ1966ቱን የለውጥ እንቅስቃሴ በደስታና በሆታ ስናከብር በየካቲት 12 በአዲስ አበባ በግራዚያኒ ፋሽስቶች በግፍ የተጨፈጨፉትን ወይንም ዘረኛውና ጨፍጫፊው የወያኔ ቡድን ነፍስ የዘራበትንና ህልውና ያገኘበትን ክስተት በሐዘን እናስባለን። በዘመናዊ መሳሪያ ራሱን አስታጥቆና ጦሩን በሚገባ ሰልጥኖ አደራጅቶ በርካታ ባንዳዎችንና ሹምባሾችን አሰባስቦ አገራችንን ቀኝ ግዛት ለማድረግ ወረራ ያካሄደውን የጣሊያን ጦር ድባቅ በመምታት አባቶቻችን የተጎናጸፉት ያድዋ ድል በርግጥም እኛ ኢትዮጵያውያንን በዓለም አቀፍ ደረጃ እንድንከበር ያደረገ ኢትዮጵያውያንን ሁሉ ያቆራ ያገር አፍቃሪነታችን የጀግንነታችንና ያንድነታችን መገለጫ የሆነ ታላቅ ክስተት ነው። ይህ ለኢትዮጵያውያን ብቻ ሳይሆን ለመላው ጥቁር ህዝብ ኩራትና አርአያ እንዲሁም የትግል መመሪያ የሆነው ያድዋ ድል በየዓመቱ በደስታና በኩራት እየተከበረ ለተከታታይ ትውልድ መተላለፍ ይኖርበታል። በአሁኑ ወቅት አገራችንና ህዝባችን ለሚገኙበት አሳዛኝ ሁኔታ ትምህርትና ግንዛቤ ተስፋና ራዕይ ሊሰጥ የሚችለውና ኢትዮጵያውያን ሁሉ ባንክሮ ሊያስተውሱት የሚገባው ሌላ ክስተት ደግሞ የካቲት 66ቱ ህዝባዊ እንቅስቃሴ ነው። ያጼውን ስርዓት ያናጋውና በኋላም እንዲገረሰስ ያደረገው የካቲቱ ህዝባዊ እንቅስቃሴ የረጅም ጊዜ የህዝብና የተራማጅ ኃይል ትግል ውጤት ነበር። ቀደም ብሎ ተማሪውና ተራማጅ ኃይሉ መሬት ላራሹ ይሰጥ፣ የብሔርና የብሔረሰብ እኩልነት ይስፈን፣ የሃይማኖት እኩልነት እውን ይሁን፣ የባላባታዊ መንግስት ይወገድ በማለትና ሌሎችንም መሪ ሐሳቦች በማንሳት ለረጅም ዓመታት ሲያካሂዱት የነበረው ተጋድሎ በሂደት ወደ ህብረተሰቡ ዘልቆ በየካቲት 66 መምህራን፣ ሰራተኞች፣ ወታደሮች፣ ነጋዴዎች፣ ተማሪዎች፣ የመንግስት ሰራተኞች፣ ሴቶች፣ ወንዶች፣ የተለያዩ የእምነት ተከታዮች ወዘተ የህብረተሰቡን ብሶት በማንሳት መንቀስቀስው ተሳትፈዋል። ገዢውን ክፍል ታግለዋል። የትግል መፈክሮችና ጥያቄዎችም አካባቢያዊ ከሆኑ ግላዊ ጥያቄዎች ውጭ ሰፍተው ወደ አገራዊና ህዝባዊ እንዲሁም ወደ ስልጣንና የስርዓት ለውጥ ጥያቄ ተሸጋግረዋል። በእንቅስቃሴው መጀመሪያ ወቅት የደሞዝ ጭማሪንና የኑሮ ሁኔታን መሻሻል ያነገበው የወታደሩ ጥያቄ፣ የነዳጅ ዋጋ መቀነስን ዓላማ አድርጎ የነበረው የታክሲ ነጂዎች አድማ፣ የትምህርት አሰጣጥ መስተካከልንና የደሞዝ ጭማሪን ያስተጋባው የመምህራን ጥያቄ፣ የሃይማኖት እኩልነትን ግንባር ቀደም በማድረግ የተደረገው የምዕመናን እንቅስቃሴ፣ አርሶ አደሮችና ሌሎች ተራማጅ ኃይሎች ሲያቀነቅኑት የነበረው የመሬት ላራሹ ጥያቄ እንዲሁ ሌሎች የህብረተሰቡ ክፍሎች ያቀረቧቸው ጥያቄዎች በትግሉ ሂደት አይነትና ጥራት እያገኙ ሄደው አጠቃላይ ወደሆኑ የመብትና የስራት ለውጥ ጥያቄዎች ተለውጠዋል። የመናገር፣ የመደራጀት፣ የመሰብሰብ ነጻነቶች ይከበሩ፣ ዲሞክራሲያዊ መብቶች እውን ይሁኑ፣ የአጼው ስርዓት ተወግዶ ህዝባዊ መንግስት ይመስረት የሚሉትና ሌሎችም መሰረታዊ የሆኑ ጥያቄዎች ጎላ ብለው ወጥተዋል። መሰረታዊ የሆኑ ጥያቄዎቻቸው ሊፈቱ የሚችሉት ጨቋኙ ስርዓት ተወግዶ በመትኩ በህዝብ የሚቋቋም ለህዝብ የሚያገለግልና በህዝብ ቁጥጥር ስር የሚውል ስርዓት ሲመሰረት መሆኑን አውቀው ዜጎች ለህዝባዊ መንግስት ታግለዋል። በህዝብ ትግልና ግፊት ያጤው አገዛዝ በመጨረሻ ሊከረሰስ ቢችልም በጊዜው የተደራጀውና የአገሪቱን የመከላከያ ኃይል ይቆጣጠር የነበረው የምርጥ መኮንኖቹ ወታደራዊ ደርግ የህዝብን እንቅስቃሴ አግቶ የህዝብን መብት አፍኖ ጊዜያዊ ህዝባዊ መንግስት የሚለውን ህዝባዊ ጥያቄ በጊዜያዊ ወታደራዊ አስተዳደር ደርግ ለውጦ ስልጣኑን ለመቆጣጠር በቅቷል። ፈላጭ ቆራጩ የደርግ አገዛዝ በ17 ዓመት የስልጣን እድሜው የህዝቡን መብት ሙሉ በሙሉ አፍኖ የግድያና የጭፍጨፋ አገዛዙን አስፍኖ ሰፊውን ህዝብ እያሰቃየ ቢዘልቅም በልዩ ልዩ የፖለቲካ ኃይሎች ከተለያዩ አቅጣጫዎች በሚደርስበት በትር እየተገዘገዘና የህዝብን ተቀባይነት ሳያገኝ ስልጣኑን ሳያደላድል ዘልቋል። በመጨረሻም የተከማቸውን የህዝብ ብሶትና ሮሮ ተንተርሰው ሲንቀሳቀሱ የነበሩት ጠባብ ቡድኖች በውጭ ኃይሎች ተጠናክረው በሰነዘሩት ጥቃት ከስልጣን ሊወገድ ችሏል። ባለፉት 25 ዓመታት የወያኔ አገዛዝ በህዝብ ላይ ያካሄደውን ግፍና መከራ ሆነ የዘረጋውን አስከፊ አገዛዝ ስርዓት እዚህ ላይ በዝርዝር ማቅረብ አስፈላጊ ባይሆንም ካለፉት አገዛዞች የከፋና የበረታ የአገሪቱን ህልውና አደጋ ላይ ያስቀመጠ የጥፋት መልክተኛ የሆነ አገዛዝ ነው ብሎ መደምደም ይቻላል። የወያኔ አገዛዝ ገና ስልጣን ሲይዝ ለአንድ የጎሳ ቡድን የበላይነትና ተቆጣጣሪነት አመቺ የሆነ ህገ መንግስት ነድፎና አገሪቱን በጎሳ ክልሎች ከፋፍሎ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥሯል። የወታደሩን፣ የጸጥታውን፣ የአስተዳደሩን፣ የፍርዱን ተቋም እንዲሁም ዋና ዋና የኢኮኖሚ መስኮችን ሙሉ በሙሉ በመቆጣጠር የፈላጭ ቆራጭ አገዛዙን ያሰፈነ ሲሆን የብዝበዛ አውታሮችንም አስፋፍቷል። ከአንድ ብሔር የተውጣጡ ገዢዎችና የጥቅም ተካፋይ የሆኑ ተባባሪ ባለስልጣኖች የበላይ የሆኑበት፣ ሌላው ደግሞ እንደ ሁለተኛ ዜጋ የሚታይበት የፖለቲካ ስርዓት መስርቷል። የህዝብ መሰረታዊ ዴሞክራሲያዊና ሰብአዊ መብቶች ታፍነዋል። መብቱን የጠየቀውና ተቃውሞ ያሰማው ዜጋ ይታሰራል፣ ይቀጠቀጣል፣ ይገደላል። የአምባገነን ስልጣን እንጂ የህግ የበላይነት የለም። ፍትህ ከናካቴው ጠፍቷል። የድሃ መሬት ተቀምጦ ለውጭ ባለሀብቶች ተቸብችቧል። የአገሀርት ተዘርፎ ወደ ውጭ ተግዟል። ስራ አጥነት ተስፋፍቷል። ረሃብ ያለማቋረጥ በሀገሪቱ ነግሷል። በአፈና አገዛዝ፣ በኢኮኖሚ ችግር ዜጎች ወደ ውጭ ተሰደዋል፣ ወዘተ ወዘተ። ካለፈው ዓመት መባቻ ጀምሮ በተከታታይ በተለያዩ የአገራችን ክፍሎች ሲካሄዱ የነበሩት ህዝባዊ አመጾችና የተቃውሞ እንቅስቃሴዎች በወያኔ የ25 ዓመት የግፍ አገዛዝ አንጀቱ ያረረው ህዝብ ብሶት የወለዳቸው ናቸው። ቀደም ባሉት ዓመታት በክርስቲያን አባቶች በኋላም በሙስሊሙ ህብረተሰብ የተደረጉት እልህ አስጨራሽ የተቃውሞ እንቅስቃሴዎችን ተከትለው ለአንድ ዓመት ከሶስት ወር ለሆነ ጊዜ በደቡብና በሰሜን በምስራቅና በምዕራብ ኢትዮጵያ የተካሄዱት ህዝባዊ እንቅስቃሴዎች እንደ የካቲት 66ቱ እንቅስቃሴ መነሻ ምክንያታቸው ውሱንና አካባቢን መሰረት ያደረጉ ቢሆኑም በሂደት ስፋትና ጥራት እያገኙና እያደጉ ሄደው ወደ ስራት ለውጥ ጥያቄዎች ተለውጠዋል። በአዲስ አበባ ማስተር ፕላን ስም ሊካሄድ የነበረውን አይን ያወጣ የመሬት ዝርፊያ በመቃወምና እንዲሁም ከወልቃይት የማንነት ጥያቄ ጋር በተያያዘ አገዛዙ ያካሄደውን የአፈና እርምጃ በመቃወም ኦሮሞውና በአማራው አካባቢዎች የተጀመሩ እንቅስቃሴዎች ትግሉ እያደገና እየጎመራ ሲሄድ አምባገነን አገዛዝ ይወገድ፣ ህዝባዊ መንግስት ይመስረት በሚሉ ጥያቄዎች ተተክተዋል። ሌሎች አካባቢዎችም ስፋትና መጠናቸው ይነስ እንጂ ተመሳሳይ ህዝባዊ ጥያቄዎችን አንግበው አገዛዙን ወጥረዋል። ላለፉት 25 ዓመታት አገዛዙ በተለያዩ ስልቶች በህብረተሰቡ ላይ የጫናቸውን የጎሳ፣ የሃይማኖት፣ የቋንቋና የክልል ልዩነቶችን ሰብረው በህዝብ መካከል አንድነትን፣ መተሳሰርን፣ መደጋገፍን አጠናክረው በመቀጠል ላይ የነበሩት ህዝባዊ አመጾች እንደ የካቲት 66ቱ እንቅስቃሴ የአገዛዝ ስርዓቱ ሊገረስሱ ባይችሉም በአገዛዙ የስልጣን እድሜ ታይቶ የማይታወቅ ደረጃ ገዢውን ክፍል ከመሰረቱ ያናጉ መሆናቸው አይካድም። የገዢውን መደብ የክፍፍል ተንኮል የሰበሩ፣ ሆዳሙንና ለጥቅም ያደረውን ያስከዱ፣ በስልጣን ላይ ያሉትን የገዢውን ክፍል አባላት እርስ በርስ ያተራመሱ እንቅስቃሴዎች ነበሩ። አገዛዙ በህዝባዊ አመጹ ጥንካሬና ስፋት ከመደናገጡ የተነሳ ህይወቱን ለማቆየት የተለያዩ እርምጃዎችን ወስዷል። በአምሮ የማሰብ፣ በመንፈስ የመመኘት እንዲሁም የመናገር ሆነ የመስማት፣ እጅን የማንቀሳቀስ ሆነ በእግር የመራመድ መብት የሚከለክለውን አፋኝ የሆነውን የአስቸኳይ ጊዜ አዋጅ አውጆ እንቅስቃሴውን ለማስቆም ሞክሯል። የወያኔው አፋኝ አዋጅ ዜጎች እንዳይናገሩ፣ እንዳይሰበሰቡ፣ የተቃዋሚ ዜና ማሰራጫዎችን እንዳያዳምጡ፣ የተቃዋሚ ጽሑፎችን እንዳያነቡ፣ እጃቸውን አጣምረው ተቃውሟቸውን እንዳይገልጹ፣ ተቃዋሚ ናቸው ተብለው ከተመደቡት ወይም ከሚጠረጠሩት ጋር እንዳይገናኙ፣ እንዳይነጋገሩ ይከለክላል። በደርግ ዘመን ያሰበና ያሳሰበን የሚቀጣ አዋጅ ታውጆ የሁሉም መሳለቂያ ሆኖ እንደነበር የሚታወቅ ሲሆን የወያኔም አይን ያወጣ አዋጅ ከትዝብትና ከስላቅ ያመለጠ አልሆነም። በአስቸኳይ ጊዜ አዋጁ ስም በርካታ ወገኖች ተገድለዋል። በአንዳንዶች ግምት ከአርባ ሺህ በላይ የሆኑ ዜጎች በየማጎሪያ ሰፈሮች ውስጥ ታስረው በልዩ ልዩ የጭካኔ ተግባሮች ተሰቃይተዋል። ንብረቶቻቸውን ተዘርፈዋል። የአዋጁ የመጀመሪያው ዓላማ በወታደራዊ አገዛዝ የፍርሃት ድባብን አስፍኖ የስልጣን እድሜውን ማራዘም ስለነበር አገዛዙ ከአመጹ ጥቂት ፋታ በማግኘቱ አዋጁ ግቡን መጥቷል በማለት እየተኩራራ ይገኛል። አገዛዙ ከኃይል እርምጃው ጎን ለጎን አስመሳይ እርምጃዎችንም ወስዷል። ቲያትሩና ድራማውን በየመስኩና በየደረጃው አሳይቷል። በአዋጅ ስብሰባ እንዳያደርግ የተከለከለ ዜጋ በግድ ለስብሰባ ተጠርቷል። በአዋጅ አፉ እንዳይናገር የተረጎመው ወገን ወያኔ በጠራው ስብሰባ ላይ ስለ ባለስልጣኖች ድክመት፣ ለአስተዳደር ጉድለት የመሰለህን ተናገር ተብሎ ተጠይቋል። አንጀቱ ያረረው ሕዝብ ከወያኔ በላይ ብልጥ ሆኖ የልቡን በልቡ ይዞ እየሳቀና እየሸነገለ ሸኝቶታል። በወያኔ ድርጅትና በተለጣፊ ድርጅቶች ውስጥም በጥልቅ መታደስ በሚል ፈሊጥ ግምገማ ሲያካሂድ ቆይቷል። የወያኔ ቁልፍና ነባር ተጋዳላዮችን የማይነካ የበታቾችንና ተለጣፊዎችን ሸንቆጥ የሚያደርጉ እርምጃዎች ተወስደዋል ተብሏል። አጥፍተዋል የተባሉት ከሹመታቸው ተነስተው በአዲሶች ሲተኩ፣ ወደ ሌላ ቦታ ሲዛወሩና ከሥራ ሲባረሩ፣ ሌሎች ደግሞ ሲታሰሩና ፍርድ ቤት ሲቀርቡ ታይተዋል። ሥራ አጥ ወጣቶችን ሥራ ለማስያዝ በጀት ተመድቧል ተብሏል። በዩኒቨርሲቲ የተመረቁት ወጣቶች በእንጨት ሥራ ላይ በመሰማራታቸው ወይም የኮብልስቶን ግንበኛ መሆናቸው ትልቅ እመርታ ተብሎ ተደስክሮለታል። አልፎ ተርፎም አሽቀንጥሮ ጥሏቸው የነበሩትና ሕጋዊ ከተባሉት የተቃዋሚ የፖለቲካ ድርጅቶች ጋር ድርድርና ውይይት እየተደረገ ነው በማለት መመጻደቅን ተያይዞታል። ተቃዋሚ ድርጅቶችን መሪዎች አስሮ እያሰቃየ ሰርጎ በመግባትና በመከፋፈል ህልውናቸውን አዳክሞ እያመነመነና ቢሮቻቸውን እየመዘበረ ባለበት ሁኔታ ውይይትና ድርድር የሚለው ለለበጣ መሆኑን አእምሮ የተዘጋ ደንቆሮ እንኳ አይስተውም። ገባ ብሎ ውስጡ ሲመረመር ደግሞ ከሚሰበሰቡት ውስጥ 3/4 የሚሆኑት አገዛዙ ጠፍጥፎ የሰራቸው በሚያስተላልፈው መመሪያና ትዕዛዝ የሚንቀሳቀሱ በመሆናቸው በድምጽ ብልጫ የሚፈልገውን ውሳኔ አስወስኖ ለመሄድ እቅድ እንዳለው በግልጽ ያሳያል። ይህ ሁሉ ግርግርና ተፈንቶ በህዝብ ላይ የፍራት ድባብ ለመጣልና በአስመሳይ እርምጃዎች ዜጎችን ለማማለል ነው። ላለፉት 25 ዓመታት በጭቆናና በብዝበዛ አንጀት የተቆማጠረው ህዝብ ግን የወያኔን የማስፈራራትም ሆነ የማስመሰል ቲያትር አልተቀበለም። በአስቸኳይ ጊዜ አዋጁ በትር አልበረገገም። በማስመሰል ድራማው አልተታለለም። በህዝብ የተጠየቁት ጥያቄዎች መሠረታዊና ወሳኝ ስለሆኑ በብልጣብልጥነት በሚደረግ ያስመሳይ ስብሰባ ወይም የስልጣን እድሜን ማራዘሚያ ሽፋን የሆነውን ሹምሽር ተግባራዊ በማድረግ የሚመለስ አይደለም። ህዝብ የጠየቀው የስርዓት ለውጥ ነው። ጥያቄዎቹ የሚመለሱት ሆነ ችግሮቹ የሚፈቱት ደግሞ ህዝብ የስልጣን ባለቤት ሲሆን ብቻ ነው። የስርዓት ለውጥ ሳይኖር ያንድ ቡድን ያንድ ዘር ያንድ ፓርቲ በላይነት ፈላጭ ቆራጭነትና አምባገነንነት አይወገድም። የስርዓት ለውጥ ከሌለ የህዝብ ነጻነትና መብት አይከበርም። የህግ የበላይነት አይኖርም። የስርዓት ለውጥ ከሌለ ህዝብ በዘርና በቋንቋ እንዲከፋፈል የሚደርስበት ተጽዕኖ አይገታም። የብሔር ብሔረሰቦች በእኩልነት ላይ የተመሰረተ አንድነት እውን አይሆንም። የስርዓት ለውጥ ከሌለ የአገር ሀብት ከመመዝበር አይድንም። የስርዓት ለውጥ እውን ካልሆነ ተጠያቂነት አይረጋገጥም። የስርዓት ለውጥ ከሌለ ሰላምና መረጋጋት አይገኝም። ህዝብ የሚፈልገው ስርዓተ መንግስት ህዝብ የስልጣን ምንጭና ባለቤት የሚሆንበት በህዝብ የሚመረጥና በህዝብ ቁጥጥር ስር የሚውል ዴሞክራሲያዊ ስርዓት ነው። በአንድ አገር ውስጥ ሰላምም ሆነ መረጋጋት ብልጽግናም ሆነ እድገት ሊገኝ የሚችለው አገሪቷ በሚገባ የተዋቀሩ የመንግስት አካሎች፣ ህጎችና ደንቦች እንዲሁም ተጠያቂነት ያለው የአስተዳደር መዋቅር ሲኖራት ነው። ዴሞክራሲያዊ በሚባሉ የተለያዩ አገሮች የሚገኙት መንግስታዊ መዋቅሮች የተለያዩ ቅርጽና መልክ ያላቸው በመሆኑ እዚህ ላይ መዘርዘር የሚቻል ባይሆንም በሁሉም ዘንድ ተመሳሳይ የሆነውን መሰረታዊ ይዘት ባጭሩም ቢሆን ማስቀመጡ ለግንዛቤ ይረዳል። አገራችን ህልውናዋን አስከብራ የህዝቦቿን መብትና ነጻነት አስጠብቃ ሰላምንና መረጋጋትን እውን አድርጋ ለሁሉም ዜጎች የሚዳረስ ብልጽግና አግኝታ ወደፊት ልትጓዝ እንድትችል ከብዙ በጥቂቱ የሚከተሉት ዋና ዋና መርሆች እውን መሆን አለባቸው። ሁሉም ዜጋ ግልጽ ሆኖለት በግልጽ ተወያይቶበትና ተነጋግሮበት በድምጽ ብልጫ የሚያጸድቀውና ሁሉም ተገዥ የሚሆንለት ህገ መንግስት። በማንም ቡድን፣ ፓርቲ፣ ጎሳ፣ የእምነት ተከታይ ወዘተ ቁጥጥር ስር ያልዋሉ ወይም በበላይነት የማይመራቸው ተጠሪነታቸው ለህገ መንግስቱ ብቻ ይሆነና አንዱ ወገን ከተሰጠው የስልጣን ገደብ ሲያልፍ ሌላው ሊቆጣጠር በሚችልበት መንገድ የተዋቀሩ መንግስታዊ አካሎች ማለትም የህግ አውጪ፣ የህግ አስፈጻሚና የዳኝነት አካሎች። ከማንም ቡድን ተጽዕኖ ነጻ የሆኑ ነጻነት ያላቸው ገለልተኛ የሆኑና ተጠሪነታቸው ለህገ መንግስቱ ብቻ የሆነ በሁሉም የህብረተሰብ ክፍል ተሳትፎ የሚዋቀሩ የመከላከያ፣ የጸጥታና የአስተዳደር መዋቅሮች። የህዝብን ልዩ ልዩ አስተያየትና አመለካከት የሚያስፋፋ፣ እውነቱን የሚያወጣ፣ የተደበቀውን ፈልፍሎ ይፋ በማድረግ የሚያጋልጥ፣ መሪዎችን የሚያርምና የሚወቅስ፣ መልካም አመለካከቶችን የሚያስተጋባና የሚያሰራጭ፣ ነጻነቱና ህልውናው በህግ የተጠበቀና የተከበረ መገናኛ ብዙሃን። ከማንም ቡድን ፓርቲ የመንግስት መዋቅር የመከላከያና የጸጥታ ኃይል ጣልቃ ገብነት ነጻ በሆነ መንገድ የሚካሄድ ርቱዓዊና ፍትሃዊ ምርጫ የሚሉት በዋናነት ከሚጠቀሱት መካከል ጥቂቶቹ ናቸው። ከላይ የተዘረዘሩት ሁሉ በአገራችን አሉ የሚባል ቢሆንም ባንድ ቡድን መጠቀሚያና ለይስሙላና ለማስመሰያ የተፈጠሩ በስም ደረጃ ላይ ብቻ ያሉ መሆናቸው አከራካሪ አይደለም። ጠባብና ዘረኛ በሆነው በወያኔ ቡድን ተቀደው ህልውና አግኝተውና በቁጥጥር ስር ውለው ላለፉት 25 ዓመታት ድራማ ሲሰራባቸው መቆየታቸው አለ የሚባል አይደለም። አሌ የሚሉ ካሉ የገዢው ቡድን አባላት ወይም የጥቅም ተካፋይ የሆኑ ብቻ ናቸው። ነገሩን ያልተረዱ ወይም ግር የሚላቸው ካሉ ደግሞ ታሪክን በመረዳትና ዝርዝሩን በደንብ በማጤን እውነታውን መገንዘብ ይቻላል የሚል እምነት አለን። ወያኔ በመሳሪያ ኃይል ስልጣን ሲይዝ ለይስሙላ ባካሄደው የሕገ መንግሥት ጉባኤ ለረጅም ጊዜ ስልጣን ሊያቆየው የሚችለውን የራሱን ፕሮግራም የአገሪቱ ሕገ መንግሥት አድርጎ በሥራ ላይ መዋሉን ማን የሚስተው አለ? የሕግ አውጪው፣ የሕግ አስፈጻሚውና የዳኝነት አካሎች ላለፉት 25 ዓመታት በዚህ ቡድን ቁጥጥር ስር መቆየታቸውንስ ማን ሊከራከር ይችላል? በመንግስታዊ አካሎች መካከል የስልጣን ሚዛን የተጠበቀበትና የአንደኛውን አካል የስልጣን ገደብ ሌላው አካል የተቆጣጠረበት ሁኔታ ታይቶ ያውቃልን? ቁልፍ የሆኑ የመንግስት ሚኒስቴር ቦታዎች፣ መንግስታዊ ተቋም የኃላፊነት ቦታዎች ወዘተ በወያኔ አባላት 25 ዓመታት የተያዙት ለምን ይሆን? በቅርቡ በተከሰተው ህዝባዊ አመጽ ግፊት አንዳንድ ቁልፍ የሆኑ የሚኒስትር ቦታዎች በሌሎች ተለጣፊ ድርጅቶች አባላት ተተኩ ቢባልም እነዚህ የሚኒስቴር መስሪያ ቤቶች በምክትል ሚኒስትርም ሆነ በሌላ ደረጃ ተሰይመው በመቆጣጠር ላይ ያሉት የማን ድርጅት አባላት ናቸው? የመከላከያና የጸጥታ ተቋሞችስ በማን ቁጥጥር ስር ናቸው? ከመከላከያው ማዕከል ጀምሮ ዋና ዋና ቦታዎች እንዲሁም በክፍለ ጦር፣ በቀጠና፣ በብርጌድ ወዘተ በኃላፊነት ቦታ ላይ የተሰየሙት የወያኔ አባላት አይደሉምን? የወታደሩ ክፍል የብሔር ተዋጽኦ አለው ቢባልም የወያኔ ቡድንን ስልጣን ከማንኛውም የታጠቀም ሆነ ያልታጠቀ ኃይል ለመጠበቅ በልዩ መልክ የተደራጀውና የሰለጠነው በሰላማዊ መንገድ ተቃውሞ የሚያሰሙን ዜጎች ጭምር በማንኛውም ቦታና ሰዓት ለመግደልና ለመደምሰስ ሙሉ መብት የተሰጠውና ለፈጸመው የወንጀል ስራዎች ተጠያቂ የማይሆነው የአጋዚ ጦር የተሞላው በወያኔ ድርጅት አባላት መሆኑ አገር ያወቀው ፀሐይ የሞቀው ሐቅ ነው። የስለላውና የጸጥታው ክፍልም መስሪያ ቤቱ ቁንጮ ጀምሮ እስከ ክፍል ኃላፊዎች ድረስ የተያዘው በዚሁ ድርጅት አባላት ሲሆን፣ በዚሁ መስሪያ ቤት ስር ያሉ እንደ ኢሚግሬሽን አይነት የተለዩ ክፍሎች ደግሞ ቦታቸው ሙሉ በሙሉ ወይም 90% የተያዘው ከአንድ ጎሳ በመጡ የወያኔ አባላት ነው። በወያኔ ባለስልጣኖች መብታቸውን የተቀሙ ዜጎች በሚገደሉበት፣ በሚታሰሩበትና ታስረው በሚሰቃዩበት እንዲሁም ትክክለኛ ፍርድ በተነፈጉበት ሁኔታ በአገሪቱ ውስጥ የሕግ የበላይነትና ፍትህ አለ ማለት አይቻልም። በኤፈርት ሆነ በሜቴክ፣ በምርት ገበያ ሆነ በሌላ የንግድ ድርጅት ስም ስልጣንን የተቆጣጠሩ የወያኔ አባላት በብዙ ቢሊዮን ዶላር የሚቆጠር የአገሪቱን ሀብት የሚዘርፉበትና ወደ ውጭ የሚያወጡበትም የወንብድና ተግባርም ሳይተከስ መታለፍ የሌለበት ነው። እንዲህ ይያል በመከተል የወያኔን አገዛዝ ምንነት ማሳየት ይቻላል። ዝርዝሩ ብዙ ስለሆነ ሁሉንም እዚህ መጥቀሱ አስቸጋሪ ቢሆንም ከላይ የተጠቀሱት በመጠኑም ቢሆን ያገዛዙን ውስጣዊ ገጽታ ይገልጻሉ ብለን እንገምታለን። በተለያዩ የሀገራችን ክፍሎች ህዝባችን እየሞተ እየቆሰለ እየታሰረና እየተሰቃየ እንዲሁም ንብረቱ እየወደመና እየተዘረፈ ከአንድ ዓመት ተኩል በላይ ለሆነ ጊዜ አመጹን ያካሄደውና ያቀጣጠለው ከላይ የተጠቀሰውን አስከፊውን የአንድ ቡድን ፈላጭ ቆራጭ አገዛዝ አስወግዶ በምትኩ ህዝብ የስልጣን ምንጭ የሆነበት፣ መብት የሚጠበቅበትና የሚከበርበት፣ እኩልነት የሚረጋገጥበት ዴሞክራሲያዊ ስርዓት ለመመስረትና ለመገንባት ነው። ስለሆነም ዜጎች ደም የከፈሉበት የተሰቃዩበትና ካለስንኩላን የሆኑበት ህዝባዊ ጥያቄ በማናቸውም አይነት ሹም ሽር በጥልቀት መታደስም ሆነ በይስሙላዊ ይት የሚመለስ አይሆንም። አሁን ወጥ አመጹ የቀጠቀዘ ቢመስልም የተዳፈነ እንጂ አልጠፋ ያንቀላፋ እንጂ አልሞተ መሆኑ ግልጽ ነው። በጋድ የሚታየውና ያልተደበቀው ኢትዮጵያ የህዝብ ብሶትና ቁጭት የሚያሳየን የተዳፈነው አመጽ በአዲስ ንፋስ ተንቀልቅሎና ነበልባሉ ከአድማስ አድማስ ተሰራጭቶ ይህን አስከፊ አገዛዝ ከመሰረቱ ገርስሶ ሊጥል የሚችል መሆኑን ነው። የአሁኑ ትውልድ እያካሄደ ያለው የአመፅ እንቅስቃሴ የካቲት 66ቱ ህዝባዊ አመፅና ከአመፁ በኋላ ከተከተሉት ሁኔታዎችም የተማረውም የሚማረውም ትምህርት ይኖራል። የካቲት 66ቱ ህዝባዊ እንቅስቃሴ ሁሉም ዜጋ በዘር፣ በሃይማኖት፣ በጾታና በእድሜ፣ በመኖሪያ ቦታ፣ በሙያ፣ በስራ መስክ፣ በትምህርት ደረጃ ወዘተ ሳይለያይ ክንዱን በማስተባበር ታግሎ የንጉሱን አገዛዝ ገርስሷል። ካለፈው አንድ አመት ተኩል ጀምሮ በተለያዩ አካባቢዎች ሲካሄዱ የነበሩት ህዝባዊ አመጾች የወያኔ አገዛዝ የጫነውን የዘር ልዩነትን በመስበርና አንዱ ክፍል ያነሳውን የትግል ጥያቄ ሌላው ወገን በመደገፍ የጋራ የሆነውን ህዝባዊ ትግልና ጥያቄ ለማጠናከር መሞከራቸው የካቲት 66ቱ እንቅስቃሴ የወሰዱት ትምህርት እንዳለ የሚያስገነዝብ ቢሆንም የተለያዩ የህብረተሰብ ክፍሎችን በማቀፍና የትግሉንና ያመጹን አድማስ ወደ ተለያዩ አካባቢዎች በማስፋት በኩል እንቅስቃሴዎቹ የሚቀራቸው ስራ እንደነበር መረዳት ይቻላል። የካቲት 66ቱ ህዝባዊ እንቅስቃሴ ያጼውን አገዛዝ መገርሰስ ቢችልም በወቅቱ የተደራጁትና የእንቅስቃሴው አካል የነበሩ ክፍሎች ያልተጠናከሩና ለጋ ስለነበሩ ህዝባዊ መንግስት የሚለው የእንቅስቃሴው ዓላማና መዳረሻ በወቅቱ በሚገባ በተደራጀውና ኃይልን ባከማቸው በምርጥ መኮንኖች ቡድን ተጠልፎ ግቡን ሳይመታ ቀርቷል። ለግል ሳይሆን ለህዝባዊ ጥቅም፣ ለዝና ሳይሆን ለህዝብ መብትና ነጻነት ራሳቸውን መስዋዕት ለማድረግ የቆረጡ ዜጎች እስካሉ ድረስ የወቅቱ ህዝባዊ አመጽ አገዛዙን ማስወገድ መቻሉ የማያጠራጥር ቢሆንም በጥልቀት ተሐድሶ ባገኘው ወያኔ ቁጥር 2 ወይም በሌላ የተደራጀ ኃይል እንዳይጠለፍ የህዝብ ወገኖች የሆኑ ሁሉ በህቡና በሌላ አመች በሆነ መልክ የበለጠ መደራጀታቸውና ክንዳቸውን አስተባብረው መታገል አማራጭ የሌለው መንገድ ነው እንላለን። ህዝባዊ ትግል ውጭ ለአፍታም ተለይቶ የማያውቀው ያባ ህዝባዊ አመጹን ለማጠናከር የበኩሉን አስተዋጽኦ እያደረገ መሆኑን እየገለጸ ትግሉ አስከፊውን አገዛዝ አስወግዶ ስልጣን የህዝብ ምንጭ የሆነበት ስርዓት እውን እስኪሆን ድረስ ኃይላችንን አስተባብረን እንታገል በሚል ጥሪውን ያስተላልፋል። አስከፊው አገዛዝ በህዝባዊ አመጽ ይወገዳል። የኢትዮጵያ ህዝብ አንድነቱን ጠብቆ በሚያካሄደው ትግል ድልን ይጎናጸፋል።
ቀድሞ ለፋሽስቶ ዛሬ ለቆጠሩ የነፃነት ዋጋ ድንበሩ እስከዚያ ነው። በዘመናት ግንባርችን አሳየው
ግንባርችን አሳየው ግንባርችን አሳየው ግንባርችን አሳየው
ግንባርችን አሳየው
ግንባርችን አሳየው ግንባርችን አሳየው ግንባርችን አሳየው
ግንባርችን አሳየው ቀድሞ ለፋሽስቶ ዛሬም ለቆጠኞች የነፃነት ዋጋ ድንበሩ እስከዚያ ነው። በዘመናት መርህ ግንባርችን አሳየው
ግንባርችን አሳየው ግንባርችን አሳየው ግንባርችን አሳየው
ግንባርችን አሳየው
ግንባርችን አሳየው ግንባርችን አሳየው ግንባርችን አሳየው
ግንባርችን አሳየው ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርችን አሳየ
ግንባርችን አሳየ ግንባርችን አሳየ ግንባርችን አሳየ
ግንባርችን አሳየ
Good back to my side, yeah.